የጸረ ሽብር ህጉ ተጠቅሶ ለአንድ አመት ከአምስት ወር በእስር የከረመው ጦማሪ አቤል ዋበላ በተፈታ ማግስት ሌላ የፍርድ ቤት ሙግት ነበረበት። ሙግቱ ደግሞ የወትሮ ቀጣሪው ከነበረው አውሮፕላኖችን ይጠግንለት ዘንድ ከቀጠረው የኢትዮጵያ አየር መንገድ አስተዳደር ጋር ነው። አቤልን ወክሎ የተሟገቱት ጠበቃ አመሀ መኮንን
በነጻ ተሰናብቷል በወንጀል ክሱ። ይሄ ሆኖ እያለ ግን ቀድሞ ይሰራበት የነበረው የኢትዮጵያ አየር መንገድ በመታሰሩ ምክንያት ከስራ መቅረቱን መነሻ አድርጎ ስራውን አቋርጫለሁ ብሎ ነበረ። በእኛ በኩል ደግሞ ያው የስራውን ወይም በስራ ገበታ ሊገኝ ያልቻለው ከሱ አቅም በላይ በሆነ ምክንያት ስለሆነ ስራውን ሊቋረጥ አይገባም፣ ወደ ስራ ሊመለስ ይገባል የሚል ጥያቄ አቅርቧል ለመስሪያ ቤቱ። ኢትዮጵያ አየር መንገድ ግን መሟገት ነው የመረጠው። ይሄ ብቻ አይደለም፣ እንደውም በሌላ መዝገብ ደግሞ አቤል ዋበላ አየር መንገዱ ለሰጠው ስልጠና ያወጣውን ወጪ ሊከፍል ይገባል ሁሉ ብሎ ሌላ የተጣቢር ክስ መስርቶ ነበረ። ተከራካይ እሱኛው ክስ ቀደም ሲል እንዲታገድ ወይም እንዲቋረጥ ተደርጎ ነበረ። የእነሱ ክርክር እንዳልኩት የአሰሪና ሰራተኛ ህግ አዋጅ ቁጥር 377 996 አንቀጽ 27(1) እና አንድ ላይ የተመለከተውን 27(1) እና ሰ ላይ የተመለከተውን የህብረት ስምምነት መሰረት አድርገው ነው የሚከራከሩት።
በመጀመሪያ ደረጃ ፍርድ ቤት የተጀመረው ክርክር በሶስተኛ አመቱ ዛሬ በፌዴራል ጠቅላይ ፍርድ ቤት ሁለተኛ ሰበር ሰሚ ችሎት በመዝገብ ቁጥር 16/97/10 በኩል መቋጫ አግኝቷል።
ከስራ የማሰናበት እርምጃ ህገወጥ ስለሆነ አንደኛው ወደ ስራ ይመለስ ወይም ይሄ የማይቻልበት ሁኔታ ካለ ደግሞ በህጉ ላይ አንድ ሰራተኛ ያለማስጠንቀቂያ ከህግ ውጭ ከስራ ሲሰናበት ሊፈጸሙበት የሚገቡ ክፍያዎች አሉ። አንደኛ ካሳ ነው። ሁለተኛ ያለማስጠንቀቂያ በመሰናበቱ ለማስጠንቀቂያ ሊከፈል የሚገባ ክፍያ አለ። ሶስት አራት አይነት ክፍያዎች አሉ። እነዚህ ክፍያዎችን እንዲከፈሉት ነው የጠየቅነው። አሁንም እንግዲህ መጨረሻ ላይ የተወሰነው ይኸው ነው።
ጦማሪ አቤል ዋበላ የዛሬው ውሳኔ ድካሜን የቋጨ የአቋሜን ትክክለኝነት ያረጋገጠ ነው ብሎ ያስባል።
ረጅም ጊዜ የወሰደ መንፈስን የሚያደክም ነገር ስለነበር ትንሽ ፎይታ ሰምቶኛል። በተለይ ብዙ ሰዎች ኬዙ የኔ ኬዝ ከአየር መንገድ ጋር የነበረኝ ክርክር ብዙ ሰው ስለሚያውቀው ባለፍኩ ባገደም ቁጥር ያገኙ ሰዎች እንዴት ሆነ እያሉ ጠይቁኝ ነበር። ነው አሸነፍኩ ብዬ ለሰዎች መናገር መቻሌ ትንሽ ፎይታ ሰምቶኛል። አጠቃላይ ግን ያው የፍትህ ማግኘቱም ራሱ ልክ አይደለም ያልከው ነገር ልክ አለመሆኑ በፍርድ ቤት ሲረጋገጥ የሚሰማ ደስታም አለ።
ምን ያክል ካሳ ይከፈለው ተባለ? በዚህ አጋጣሚ ደግሞ ከተፈረደልኝ በሬ አረጄ ከሰዎች ጋር ደስታዬን እገልጻለሁ ብለህ ነበር። ያስ ይሆናል ወይ?
መጠኑን አላገኘሁትም። እንትኑን የፍርድ ውሳኔውን ጠይቄ ነበረ ለማግኘት። ነገር ግን ምክትል ፕሬዚዳንት የጠቅላይ ፍርድ ቤት አልፈረሙበትም። እሳቸው ከፈረሙ በኋላ ነው የሚደርስ ለተባለ ኤግዛክት አማውንቱን አላወቅኩም። ግን ያው ከተወሰኑ ወዳጆች ጋር የአረር ሰንጋም ባይሆን ያንን ከተወሰኑ ወዳጆች ጋር ሴሌብሬት ማድረግ ፈልጋለሁ እና ትንሽ መለስተኛ ነገር ቤት ይኖረኛል ብዬ አስባለሁ።
ከዚህ ቀደም በጸረ ሽብር ህግ እንዲሁም ደግሞ በተመሳሳይ ህጎች እንዲህ ተከሰው ፍርድ ቤት የቀረቡ ሰዎች ተመልሰው ደግሞ ሌሎች የመብት ጥያቄዎችን ሲጠይቁ ለእነሱ ይፈረዳል ብሎ ማሰብ የሚከብድ ነበረ። ምናልባት እንደዚህ ያለው ውሳኔ ነገሮችን እየቀየረ ነው ብለህ ታስባለህ? አዲስ የፍትህ መንፈስ እየተፈጠረ ነው ልንል እንችላለን?
እንደዛ ማለት እንኳን የሚከብድ ይመስለኛል። በተለይ የኔ ጉዳይ በጣም ሀይ ፕሮፋይል ነበር። ዛላ የምለው የሆነ ሰው በቀላሉ የሚፈታው ነገር ነው እና የኔ ጉዳይ ብዙም ማሳያ ይሆናል ብዬ አላስብም። በጥቅል ግን ያው የፍርድ ቤቶች አካባቢ ያሉትን የሪፎርም ስራዎችን አያለው። በተለይ አሁን ሪፕሬሲቭ የሆኑትን ህጎች አሜንድ ማድረግ ስራዎች በጣም በጥሩ ሁኔታ እየተሰሩ ነው። ያ በጣም ለሀገራችን ትልቅ ሰክሰስ ነው ብዬ አምናለሁ። ከዛ በተረፈ ግን ያው ባለሙያዎቹ ስቲል አሁንም የፍርድ ቤቱ የሪፎርም ሂደት በደንብ እየተመራ አይደለም የሚል ዙሩንም ያሰማሉ። እኔም አሁን እንደዚህ ለራሴን ጉዳይ እንደዚህ ስመላለስ ሳይ መንፈሱ ራሱ የመለወጥ ባህሪ የለውም። በተወሰነ መልኩ ሰው አልተለወጠም፣ ወርክ ፕሮሰሱ አልተለወጠም። ያው የተለመደው አካሄድ ነው ያለው እና ያንን መገልበጥ ያስፈልጋል ይመስለኛል። ብዙ ነገሮች እንኳን ባይለወጡ በፊት ማዕከላዊ በተመረመርክበት ቅጽ አሁንም ቃለ መሰጥ ከሆነ ችግር አለ ማለት ነው። አሰራሩን መቀየር የሰዎቹን ሜንታሊቲ መቀየር እሱ በጣም አልሰራበትም ብዬ አስባለሁ። እና እሱን መቀየር እና ማስተካከል ገና ብዙ የቤት ስራ የሚኖርብኝ ይመስለኛል።
ከዚህ ቀደም ዞን 9 ተብለው ይጠሩ ከነበሩ ጦማሪያን ጋር አብራ ታስራ የነበረችው ጋዜጠኛ ኤዶም ካሳይ በእስር በነበርኩበት ወቅት ከህግ አግባብ ከስራ አሰናብቶኛል ብላ ፍርድ ቤት ያቆመችው ፕላን ኢንተርናሽናል የተባለ ድርጅት የካሳና ቅጣት ክፍያዎችን እንዲፈጽም በተመሳሳይ እንደተወሰነበት ጠበቃ መሐመኮንን አስተውሰውኛል።